Laudetur Jesus Christus, it barek Jesus Christus. Yeh, I Vatican Radio now. Vatican Radio be Ethiopia yesat akotater twat ka and sat scand sat tokul bezet enshi 650 kilohertz wein be 31 meter band mata ka and sat tokul ska 2 sat ba 11625 kilohertz wein ba 26 meter band ba 13765 kilohertz wein ba 22 meter band yeqedist member zenaochinna yeteleyayu alemawi merejawochin izo ይቀርባል አድማጮች ዝግጅቶቻችንን በኢንተርኔት ለመከታተል www.radiovaticana.va የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ ለታዊ ዝግጅቶቻችንን ለመከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ራዲዮ የአማርኛ ክፍል የሚለውን ገጽ ላይ ያለውን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት ትችላላችሁ። ዝግጅታችን አሁን ይጀምራል።
በቅድሚያም የዕለቱን ዋና ዋና ዜናዎችን እናሰማችኋለን። የዛሬው የወንጌል ቃል በእግዚአብሔር እንታመን ዘንድ ጠንከር ያለ ጥሪን ያቀርብልናል። ለፍጥሯን ሁሉ እንክብካቤን በማድረግ ላይ በሚገኘው በእግዚአብሔር እንታመን ዘንድ ይጋብዘናል። ይህንን ቀደም ሲል የሰማችሁትን የተናገሩት ርዕሰ ሊቃነ ጳጳሳት ፍራንቸስኮ ሲሆኑ በትላንትና ሁለት ማለትም በየካቲት 19/2009 ዓመተ ምህረት በቅዱስ ጴጥሮስ አደባባይ የጠቅላላ አስተምሮን ለመከታተል ለተሰበሰቡ ምእመናንና ያገር ጎብኚዎች ካስተላለፉት የጠቅላላ አስተምሮ የተቀነጨበ ነው። ቅዱስነታቸው በእለቱ እንደ ጎርጎሮሳውያኑ የሥርዓት አምልኮ አቆጣጠር በእለቱ ከማቴዎስ ወንጌል ከምዕራፍ 6 ከቁጥር 24 እስከ 34 ላይ በተወሰደውና ስለ ኑሮ መጨነቅ አይገባም በሚል ጭብጥ ዙሪያ በሚያጠነጥነው የወንጌል ክፍል ላይ ትኩረታቸውን ባደረገው አስተምሯቸው እንደገለጹት በእግዚአብሔር መታመን በጣም አስፈላጊ ጉዳይ መሆኑን አስተምረው እርሱ ለፍጥረታት ሁሉ ምግብን የሚያዘጋጅና ቀን በቀን ለሕይወታችን ጥንቃቄን የሚያደርግልን በመሆኑ የተነሳ በርሱ መታመን ይገባናል ብለዋል። የሰው ልጅ በብዙ ጭንቀት ውስጥ በመግባት የመረጋጋት ወሰኑን እንዲያልፍ የሚያደርጉ ብዙ ነገሮች በሕይወቱ ይከሰታሉ። ይህ ጭንቀት ብዙውን ጊዜ ከንቱ ነው። ምክንያቱም ጭንቀት የሕይወትን አቅጣጫ መለወጥ ስኬታማ እንድንሆን ሊያደርግ በፍጹም አይችልም በማለት አስተምሯቸውን የቀጠሉት ቅዱስነታቸው ከጭንቀታችን ሁሉ በላይ የሆነ ልጆቹን በፍጹም የማይረሳ እግዚአብሔር በመኖሩ የተነሳ ኢየሱስ ለነገ መጨነቅ እንደሌለብን በተደጋጋሚ ይመክረናል ይገስጸናልም ብለዋል። ነገር ግን አሉ ቅዱስነታቸው ነገር ግን በእግዚአብሔር መታመን ምታታዊ በሆነ መልኩ ችግሮቻችንን ይቀርፋል ማለት በፍጹም አይደለም ያሉት ቅዱስነታቸው ነገር ግን ተገቢ በሆነ መንፈስ ችግሮቻችንን መጋፈጥ እንችል ዘንድ ብርታትን ይሰጠናል። ብርታት ያለኝ ሰው ነኝ ምክንያቱም በጣም በሚወደኝና በሚንከባከበኝ በእግዚአብሔር ስለታመንኩኝ ነው ብለን በሙሉ አፋችን መናገር እንድንችል ይረዳናል ብለዋል። አምላክ ከኛ በጣም የራቀና ስም አልባ የሆነ አካል አይደለም። እርሱ መጠጊያችን ነው፣ የመረጋጋታችንና የሰላማችን ሁሉ ምንጭ ነው በማለት አስተምሯቸውን የቀጠሉት ቅዱስነታቸው እርሱ የማያሳፍርና በርግጠኛነት ልንይዘው የሚገባው የደህንነታችን መሰረት ነው። እግዚአብሔርን ያዘ ሰው በፍጹም አያፍርም ብለዋል። በዙሪያችን ዘወትር ከመያነፈንፈው ሰይጣን የሚጠብቀን አምላክ ነው በማለት አስተምሯቸውን የቀጠሉት ቅዱስነታቸው ምንም እንኳን እኛ ሁልጊዜ የምንረዳው የምንገነዘበው እውነታ ባይሆንም አምላክ ግን የኛ ጓደኛ ተባባሪና አባታችን ነው ብለዋል። የሚወደን የሚተባበረን የሚጠብቀን አምላክ እንዳለን ሳንገነዘብ ቀርተን በእጃችን ልንዳስሳቸው በሚንችለው ቁሳቁሶች ላይ ትኩረታችንን እናደርጋለን በማለት አስተምሯቸውን የቀጠሉት ቅዱስነታቸው በዚህም ሁኔታ ከቁሳቁሶች በላይ የሆነውንና እግዚአብሔር የሚባል መጠሪያ ያለውን ውድ አባታችንን ብዙን ጊዜ ችንላ እንለዋለን ብለዋል። በዛሬው የወንጌል ቃል ላይ እንደተጠቀሰው እግዚአብሔርንና ገንዘብን በአንድነት ማገልገል አይቻልም ተብሎ እንደተጠቀሰው እኛ ከነዚህ ሁለት ነገሮች ምርጫ ማድረግ ይጠበቅብናል ያሉት ቅዱስነታቸው ከእግዚአብሔር ወይም ደግሞ ዘላቂ የሆነ ደስታን ከማይሰጠን ምድራዊ ጣዖት ከሆነው ገንዘብ ከሁለቱ አንዱን መምረጥ ይገባናል። ይህን የምናደርገው ምርጫ የሕይወታችን አቅጣጫ ይወስናል ብለዋል። ቅዱስነታቸው ባስተምሯቸው ማገባደጃ ላይ እንደገለጹት ሁልጊዜ በእግዚአብሔር መታመን እንችል ዘንድ እመቤታችን ቅድስት ድንግል ማርያም ትረዳን ዘንድ እርሷን መማጸን ያስፈልጋል ካሉ በኋላ ይህም ምድራዊ የሆኑ ፈተናዎችን መጋፈጥ የምንችልበት ኃይል ይሰጠናል። በተጨማሪም ለወንድሞቻችንና ለእህቶቻችን ምስክር መሆን እንችል ዘንድ ስለሚያግዘን የእርሷን አማላጅነት ሁልጊዜ መማጸን ያስፈልጋል ካሉ በኋላ ለዕለቱ ያዘጋጁትን አስተምሮ አጠናቀዋል።
ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንሲስ በፈረንሳይ የረኪበ ጳጳሳት ካቶሊካዊ ትብብር ልዑካን በቫቲካን የአርዕስተ ሊቃነ ጳጳሳት ሐዋርያዊ አዳራሽ ተቀብለው ማነጋገራቸው ተመልክተዋል። ልዑካኑ ካቶሊካዊ የትብብር ተቋም የተመሠረተበት 50ኛው ዓመት ምክንያት በማድረግ ከርዕሰ ሊቃነ ጳጳሳት ፍራንሲስ ጋር መገናኘቱ የቫቲካን የዜና ምንጭ አስታውቀዋል። ርዕሰ ሊቃነ ጳጳሳት ፍራንሲስ ልዑካኑ ተቀብለው ባነጋገሩበት ጊዜ ብፁዕ ጳውሎስ ስድስተኛ እንደ ጎርጎሪዮስ አቆጣጠር በ1967 መጋቢት ወር 26 ቀን ማኅበራዊና ሞራላዊ ትኩረት የሰጠ ፖፑሎሩም ፕሮግሬሲዮ የሕዝቦች እድገት የተሰየመው ሐዋርያው መልእክት ጠቅሰው እድገት በኢኮኖሚያዊ እድገት ብቻ ታጥሮ የሚቀር ሳይሆን ሰብአዊ ክብርና መብት ያነጣጠረ መሆን እንደሚገባ አስገንዝበዋል ሲል ዜናው አክለዋል። ሕዝቦች የምጻኤ ጊዜ እጣ ፈንታቸው ራሳቸውን የመወሰን መብታቸው የተጠበቀ መሆን እንዳለበትም ቅዱስነታቸው ማሳሰባቸው አመልክተዋል። ዴሌጋሲዮን ካቶሊክ ፖር ላ ኮኦፐራሲዮን ካቶሊካዊ የትብብር ተቋሙ ከ50 ዓመታት በፊት መመስረቱ የሚታወስ ሲሆን የልዑካኑ ቡድን በየዓመታቱ ውስጥ ያካሄዳቸው ሙያዎች ለርዕሰ ሊቃነ ጳጳሳት ፍራንሲስ መግለጡ ተያይዞ ተገልጠዋል። በፈረንሳይ ርክበ ጳጳሳት ካቶሊካዊ የትብብር ተቋም ለማኅበራዊ ፍትሐዊነትና ወንድማማችነት የሚያካሄደው ትግል የሚመሰገንና የሚወደስ መሆኑም ርዕሰ ሊቃነ ጳጳሳት ፍራንሲስ ማስገንዘባቸው የቫቲካን የዜና ምንጩ አክሎ አስታውቋል። ይህ በዚህ እንዳለ ሆኖ በቅድስት መንበር የምሥራቅ አብያተ ክርስቲያናት ጳጳሳዊ ተቋም የተመሠረተበት 100ኛ ዓመት የአብያተ ክርስቲያናቱ 25ኛ ዓመት ሕገ ቀኖና ትኩረት የሰጠ በተቋሙ ሕንፃ ውስጥ የተካሄደው ሲምፖዚየም መጠቃለሉ ተነግረዋል። የምሥራቅ አብያተ ክርስቲያናት ማኅበር የበላይ ኃላፊ ብፁዕ ካርዲናል ሊዮናርዶ ሳንድሪ ለሲምፖዚየሙ ባሰሙት ንግግር የምሥራቅ ካቶሊካውያን አብያተ ክርስቲያናት ባህላቸው ላይ የተመሠረተ ካቶሊካውነት በማሳደግና ለመመስከር በሚያስችላቸው ሕገ ቀኖና ላይ ጠንክረው እንዲሰሩ እንደሚጠበቁ አስገንዝበዋል በማለት የቫቲካን የዜና ምንጭ አመልክተዋል።
የኩላይት ቤተ ክርስቲያን ሮማዊ መደበኛ የበላይ ፍርድ ቤት አዲሱ የምስጥራ ተክሊል ጉዳይ የሚመለከተው ህግ ዙሪያ ህንጸት እንዲያገኙ አልሞ ለመላ ቆመሶች የጠራው ድርፓና ቆጣጥር ከካቲት 22 ቀን እስከ ካቲት 25 ቀን በተካሄደው አውደ ጥናት እየተሳተፉትን ቆመሶች ቅዱስ አባታችን ሊቀነ ጳጳሳት ፍራንቼስኮ ድርፓና ቆጣጥር የካቲት 25 ቀን 2017 ዓመተ ምህረት በአገረ ቫቲካን ተቀብለው መሪቃ ለመለገሳቸው የቫቲካን ሬዲዮ ለእክት ጋዜጠኛ ዴቦራ ዶኒኒ ገለጡ። ቅዱስ አባታችን ሊቀነ ጳጳሳት ፍራንቼስኮ በለገሱት መዳን ቆመሶች ዓለምንም ቅድመ ፍርድ በክርስቶስ ማዕከልነት በቤተ ክርስቲያን ውስጥ በተሰራው ምስጢራት ተክሊልም ይሆን በፍትሐ ብሔርም ቃል ኪዳን ለሚያስሩት ደስተኞች ቢሆንም ባይሆኑም በጠቅላላ ለባለትዳሮችና ለጣምሬዎች በማንኛውም ሁኔታ ቢገኙም ቅርብ እንዲሆኑ ማሳሰባቸው የጠቀሱት ለእክት ጋዜጠኛ ዶኒኒ አክለው ቆሞስ በህይወት ጉዞና ጎዳና ሰውን መመነን የሚሸኝ ነው። ተጨባጩን የክልል ማህበራዊ ሁነት በቅርብ ጠንቅቀው የሚያውቁ ናቸው። ስለዚህ ዓለምንም ቅድመ ፍርድ ለባለትዳሮች ለጣምሬዎች ቅርብ እንዲሆኑ አደራ ማለታቸውንም አስታውቀዋል። ብዙ ወጣቶች በቤተ ክርስቲያን ውስጥ ምስጢራ ተክሊል እንዲሰራላቸው ለሚጠይቁት ከወላጆቻቸው ቀጥለው ቅርብ የሚሆኑ ቆሞሶች ናቸው። እንዲሁም ጣምሬዎችም አህድነታቸው በምስጢራ ተክሊል ይጸና ዘንድ ለሚጠይቁትና በተለያየ ችግር ለሚገኙት ባለትዳሮች ሁሉ ቆሞሶች ቅርብ ናቸው። እንዲህ በመሆኑም አውደ ጥናቱ ወቅታዊ የትዳር ሁኔታ ግምት በመስጠት ቤተሰብ ዙሪያ የመከሩት ሁለቱ ሲኖዶሶችና ቅዱስ አባታችን ሊቀነ ጳጳሳት ፍራንቼስኮ የፍቅር ሐሴት በሚል ርዕስ የደረሱት ድህረ ሲኖዶስ ሐዋርያ መዳንና ቅዱስነታቸው ባላቸው ቅዱስ ጴጥሮሳዊ ስልጣን መሰረት ርኅሩኅና መሐሪው ኢየሱስ በሚል ርዕስ ያወጁት ሕግ ላይ ያማከለ እንደነበርም ዶኒኒ ገልጠዋል። የሃይማኖት ትምህርት ተማሪ ሐዋርያ ግብሮኖሎ ለባለትዳሮች እጮኛሞች ማሰናዳት፣ ወጣት ባለትዳሮችን መሸኘት ቅዱስ አባታችን ሊቀነ ጳጳሳት ፍራንቼስኮ ይላሉ። ቆሞሶች በቅድሚያ ምስጢራተ ተክሊል በወንድና በሴት መካከል የሚጸና ጸጋ መሆኑ ለጋብቻ በማሰናጃም ሆነ ከጋብቻም በኋላ መመስከርና ባለትዳሮችን በደስታም ሆነ በችግር ቅርብ ሆነው ሊሸኟቸው ይገባል። ብዙውን ጊዜ ለመጋባት የሚጠይቁት እጮኛሞች ይህንን በክርስቶስና በቤተ ክርስቲያን መካከል ያለው አህድነት የሚል ትርጉም ያለው ጋብቻ ጠንቅቀው የሚያውቁ ስንቶች ናቸው የሚለውን ጥያቄ ቅዱስነታቸው በማቅረብ ብዙዎች ለጋብቻ የሚሰናዱት አዎ ምስጢረ ተክሊል ተረድቶኛል ይላሉ። ነገር ግን ተረድቶኛል በማለት የሚሰጡት መልስ በእምነት ላይ የጸና ነውን? ስለዚህ ምስጢረ ተክሊል ያማከለ ትምህርተ ክርስቶስ ለተጋቢዎች ጥልቅና ሰፊ መሆን ይኖርበታል እንጂ እንዲሁ በሁለትና በሶስት የምስጢረ ተክሊል የትምህርት ክፍለ ጊዜ ከፋፍሎ የሚቋጭ መሆን የለበት፣ ምክንያቱም የህይወት ውሳኔ ነውና እንዳሉ ዶኒኒ ያመለክታሉ። ምስጢረ ተክሊል ጋብቻ እንደ አንድ ማህበራዊ ተግባር ተደርጎ የሚታሰብና የሚኖር አይደለም። በመሆኑም በምስጢረ ተክሊል ዙሪያ የሚሰጠው ትምህርተ ክርስቶስ ጥልቅና ረጅም መሆን አለበት። ጋብቻ የእግዚአብሔር ቅዱስ ምስል ነው፣ ማለትም የአህዱና የስላሴ እግዚአብሔር እንዲሁም በክርስቶስና በቤተ ክርስቲያን መካከል ያለው ፍቅር የሚመሰክር ነው። በመሆኑም ቆሞሶች የነነ ጥልቅ የምስጢረ ተክሊል ትርጉም በማስተዋል ለምስጢረ ተክሊል ተማሪዎች እንደ የሕግ ቀኖና ሊቃውንት የሕግና የሥርዓት ጠበብት በመሆን ወይንም እንደ የቢሮ የመስተዳድር ጉዳይ አዋቂ ተመስለው ሳይሆን እረኞችና የክርስቶስ ምስክሮች መሆናቸው ተለይተው ሊታወቁ ይገባል። ትዳር ለመመስረት ለሚሻው ሁሉ ጋብቻቸው ቅዱስ ምስጢራዊ ባለመሆኑ ቅዱስ ምስጢራዊ ይሁንልኝ ብለው ቤተክርስቲያንን ለሚጠይቁ ሁሉ ቅርብ መሆን ይጠበቅባቸዋል ያሉት ቅዱስ አባታችን አያይዘው አለ ምስጢረ ተክሊል እንዲሁ አብሮ ባልና ሚስት ሆነው ለሚኖሩት ካለ ጋብቻ አብሮ መኖርን ለሚመርጡት ቅርብ ሆኑ፣ ምክንያቱም ቤተክርስቲያን እናት ነች። የሁሉም እናት ነጭ ሁሉም በክርስቶስ እየተፈቀረ ነው ሚስተር ተክሊል መንከባከብና ወንጌላዊ ትእዛዝ መሆኑ ታውቆ ነገር ግን ይህ እውነት ለማስተማር ክርስቶሳዊ ህይወት መኖር ያስፈልጋል ምክንያቱም ጳውሎስ 6ኛን እንዳስተማሩት ቆምስና የነፍሳት መዳኛ ስፍራ ናቸውና ስለዚህ ቆሞሶች አጽናኞች በተለይ ለደሆች ለተናቁት በችግር ላይ ለሚገኙት አጽናኝ ጸላያን መሆን ይጠበቅባቸዋል እንላሉ የቫቲካን ሬዲዮ ለእክት ጋዜጠኛ ዶኒኒ አስታወቁ።
በቫቲካን የሳይንስ ጳጳሳዊ አካዳሚ ውሃ የሰዎች መብት ሰይሞና ጠበብቶች አሳትፎ ትላንት በቫቲካን ውስጥ ሴሚናር ማካሄዱ የተነገረ ሲሆን ርዕሰ ሊቃነ ጳጳሳት ፍራንሲስ ከቀትር በኋላ ለሴሚናሩ ንግግር ማድረጋቸው ተመልክተዋል። የወንድም ጩኸት ማድመጥ ማለት መሬት ክብር ለመጠየቅ የምታሰማውን ጩኸት ማዳመጥ ማለትና ፍትሃዊ የውሃ ክፍፍል እንዲኖር የምታሰማውን ጩኸት ማዳመጥ እንደሆነ ቅድስነታቸው ጠቁመው በዚሁ ረገድ ተጨባጭ እርምጃ መወሰድ እንደሚገባ ማሳሰባቸው ሴሚናሩ የተከታተሉ የቫቲካን ራዲዮ ጋዜጠኛ አስታውቋል። የውሃ ይዞታ መጠበቅና መንከባከብ እንደሚያስፈልግና በቸልተኝነት ከታየ ውሃ የዓለም አቀፍ ጦርነት ለመቀስቀስ ክህሎት ሊኖረው ይችላል በማለት ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንሲስ ማስጠንቀቃቸው ጋዜጠኛው አስገንዝበዋል። ቅድስነታቸው በማያያዝ ውሃ ባለበት ሕይወት አለ እዚያም የህብረተሰብ እድገት ሊታይ ይችላል ስለዚህ ውሃን በአግባቡ ጥበቃ እንዲደረግለት አደራ ማለታቸውም ተዘግበዋል። በስስትና ቸልተኝነት የተነሳ የአካባቢ ብከላ እንደሚታይና ይህም ተፈጥሯዊ ብልሽት እንደሚያስከትል አውስተው ውሃ ሰብአዊ መብት መሆኑ አጽንኦት ሰጥተው መናገራቸውም ተገልጧል። የውሃ አያያዝና አጠቃቀም ማስተማርና ባህል ማዳበር የግድ መሆኑና የውሃ ብክለት በሰዎች ሕይወት ላይ ከፍተኛ ጉዳት ማድረስ እንደሚችልም ቅድስነታቸው ማስገንዘባቸው ተያይዞ ተመልክተዋል። ለሰብአውነት መልካም የሆነ ውሃ ለመጠበቅና ለመንከባከብ ህንጸተ ህልናና ኃላፊነት ያለው ተግባር ቢታከልበት እንደሚሻልም ርዕሰ ሊቃነ ጳጳሳቱ ለሰሚናሩ መናገራቸው ተገልጠዋል። የሳይንስ ሰዎች፣ ባለሀብቶች፣ መንግስታት፣ ፖለቲከኞች የውሃ መንከባከብ ባህል በመላበስ ውሃን ከብክለት እንዲታደጉ ቅድስነታቸው አጽንኦት ሰጥተው ማሳሰባቸው ተመልክተዋል።
ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቺስኮ እንደርፓን አቆጣጠር የካቲት 24 ቀን 2017 ዓ.ም በአገረ ቫቲካን ጳጳሳዊ የስነ ምርምር ተቋም ውሃ የማግኘት መብት በሚል ርዕስ ዙሪያ እንዲወያይ ባሰናዳው አውደ ጉባኤ ተገኝተው የወንድም ሮሮ ማዳመጥ እየተፈጠረ የዚያች የምንኖርባት የሁሉም የጋራ ሀብት የሁሉም ቤት የሆነውን መሬት ሮሮ ማዳመጥ ማለት ነው የሚል ሐሳብ ተኮር ምዕዳን መለገሳቸው የቫቲካን ሬዲዮ ለእክት ጋዜጠኛ ቼቺሊያ ሴፒያ ገለጡ። ውሃ ባለበት ስፍራ ሁሉ ሕይወት አለ። ውሃ ባለበት ቦታ ብቻ ነው እድገት ተቻይ የሚሆነው። በመሆኑም ይህን የሁሉም የጋራ ጸጋ የሆነውን ውሃ የመንከባከብ ኃላፊነት ማለት ለሁሉም ማዳረስ ማለት መሆኑ ቅዱስ አባታችን ቅዱስ ፍራንቺስኮ ዘአሲዚ ውሃ የጋራ ትሁት ንጹህ ጸጋ ነው ከሚለው ጥልቅ አስተሳሰብ ጋር አጣምረው በማብራራት ንጹህ የመጠጥ ውሃ ማግኘት የሁሉም ሰው ዘር መብትና ክብር ነው። የሚጠጣ ውሃ የማግኘቱ መብት የሰው ልጅ ሰብአዊ መብትና ክብር ነው። ከዚህ መብት የሚነጠል የሚገለል ማንም መኖር የለበትም። ውሃ የጋራ ሀብት ነው። የምንኖርበት ዓለም ምህዳር በጠቅላላ ለእኔ ባይነት ስግብግብ መንፈስ አማካኝነት እየተበዘበዘ የተፈጥሮ ሀብት ይጥቂቱ ብቻ የሆነ በሰዎች መካከል ተጠቃሚና ተመልካች የሚል መለያየትን እያስከተለ ተጠቃሚና ተመጽዋች በሚል አጥር እየለያየ የሰው ልጅ ሰብአዊ መብትና ክብር የሚያጠቃልለው ንጹህ የመጠጥ ውሃ የማግኘት መብት በብዙ የዓለማችን ክልሎች ሲጣስ ይታያል ያሉት ቅዱስ አባታችን አያይዘው የውሃ አጠቃቀምና የመጠጥ ውሃ ለሁሉም ለማዳረስ ውሃ በህይወት ያለው ማዕከልነት የሚያስተውል ፖለቲካ ማረጋጋት ያስፈልጋል። የውሃ ሀብት በተመለከተ የተባበሩት መንግስታት ድርጅት እንደ አውሮፓውያን አቆጣጠር በ2010 ዓመተ ምህረት ያስተላለፈው ውሳኔ መሰረት ያደረገ የውሃ ሀብት የማስተዳደር ሂደት ማረጋጋት አስፈላጊ ነው። ንጹህ የመጠጥ ውሃ ማግኘት ለህይወት መሰረት ነው። በመሆኑም በተፋሰስና የተፈጥሮ ሀብት ላይ የሚከሰተው በደል፣ የተፈጥሮ የውሃ ሀብት ብከላ ሰውን ለብዙ ችግር ያጋለጠ ነው። በዚህ በአሁኑ ወቅት በዓለማችን እየተገማመሰ በሚካሄዱ ተፈራረቅ ጦርነቶች አማካኝነት እየታየ ያለው ሶስተኛው የዓለም ጦርነት የውሃ ሀብት ለመቆጣጠር የሚደረገው ሽቅድድም አንዱ ለዚህ አብይ ጦርነት ምክንያት ሊሆን እንደሚችል ገልጠው፣ ስለዚህ ወደዚህ አብይ ዓለም ጦርነት ከመገባቱ በፊት ውሃ ለሰው ልጅ የተሰጠ ሰብአዊ መብት መሆን በሚገባ እውቅና አግኝቶ የሁሉም ንጹህ ውሃ የማግኘት መብት ለማስከበር አሁንም ግዜው አለን። በኋላ እንዳይቆጨን ኮዲሁ ልናስተውለው ይገባል እንዳሉ ሰፒያ አስተዋቁ። ቅዱስ አባታችን ሩሰሊካና ጳጳሳት ፍራንቼስኮ የተባበሩት መንግስታት ድርጅት የንጹህ ውሃ እጥረት በሚያስከትለው በሽታ ሳቢያ እንዲሁም በውሃ እጥረት ሳቢያ ህይወታቸውን የሚያጡ ህፃናት በጠቅላላ የሰው ልጅ ብዛት አስደግፎ የሰጠው ዘገባ ጠቅሰው አሁንም የብዙ ሰዎች ህይወት ከሞት አደጋ ለማትረፍ ግዜው አለ። ስለዚህ የሰው ልጅ ንጹህ የውሃ መጠጥ የማግኘት ሰብአዊ መብትና ክብር እንዲጠበቅ ሁሉም በተለይ ደግሞ የመንግስታትና የዓለም አቀፍ ፖለቲካ አብይ ጥረት ማድረግ ይኖርበታል። ይህ የሰው ልጅ ሰብአዊ መብትና ክብር ከተከበረ ሁሉም የመጠጥ ውሃ እንዲያገኝ በግንባር ቀደም ከተንቀሳቀስን የብዙ ሰዎች ህይወት ከሞት እናድናለን። የግንኙነት ባህል በማስፋፋት እርስ በርሳችን ልንተሳሰብ ይገባናል እንዳሉ የገለጡት ለክት ጋዜጠኛ ሰፒያ አያይዘው በውሃ ዙሪያ የሚከሰተው ችግር የመጠጥ ውሃ እጥረት ለመቅረፍ ሁሉም ኃይሎች ማለትም የስነ ምርምር ሊቃውንት፣ ባለሀብቶች፣ መንግስታት፣ የፖለቲካ አካላት ለአዲስ ፍጥረት መረጋጋት ተፈጥሮንና ፍጥረትን የሚያፈቅር መንፈስ በማስፋፋት የተቻላቸውን እንዲያደርጉ ተጠርተዋል። ለዚህ አንድ ዓላማ ሁሉም በጋራ የፍጥረትና የተፈጥሮን እረሮ በማስተናገድ ምላሽ በመስጠት ኃላፊነቱን አብሮና ተዋህዶ ለጋራ ጥቅም በጋራ መቆምን እንዲያረጋግጡ ማሳሰባቸው አስታውቀዋል። ቅዱስነታቸው በመጨረሻም ንግግራቸውን ሲያጠቃልሉ ሁሉም በእኩል የተፈጥሮ ሀብት ጠቃሚ ለማድረግ በሚደረገው ጥረት እግዚአብሔር ለብቻችን አይተወንም በማለት በትንሹ አቅማችንና ጥረታችን የምንኖርባት የሁላችን ማደሪያ የሆነችውን ምድር መረጋጋትና መተሳሰብ የሰፈነባት ማንም ኢቤተኛ የማይሆንበት ሀብቱም ለሁሉም በእኩል የሚዳረስበት እንዲሆን ሁሉም ለህይወት የሚያስፈልገውን በማግኘት በክብር እያደገ ክብሩና መብቱ ተጠብቆለት ለመኖር የሚችልባት መሬት እንድትሆን ሁላችን የሚገባንን አስተዋጽኦ እናበርክት እንዳሉ ለክት ጋዜጠኛ ቼቺሊያ ሴፒያ አስታውቀዋል።
ክቡራንና ክቡራት አድማጮቻችን በየካቲት 12/2009 ዓመተ ምህረት አብይ ጾም በይፋ መጀመሩ ይታወቃል። ይህንን የ2009 ዓመተ ምህረት አብይ ጾም ወቅትን አስመልክተን ጾምን በተመለከተ ልዩ ልዩ አስተምሮችን በተከታታይ ወደ እናንተ በማቅረብ ላይ እንገኛለን። በዛሬው ዕለት በክፍል 4 አስተምሯችን ከኢትዮጵያ የሲታውያን መነኩሳት ድረገጽ www.ethiosist.org ላይ ያገኘነውን ጾምኩኝ ማለት ምን ማለት ነው በሚል አርዕስት በክቡር አባ ገብረ ወልድ ወርቁ የሲታውያን ማኅበር ካህን የተዘጋጀውን አስተምሮ ወደ እናንተ እናደርሳለን። እንድትከታተሉን ከወዲሁ እንጋብዛለን። ክፍል 4 ጾምኩ ማለት ምን ማለት ነው? የእግዚአብሔር ቤተ መቅደስ መሆናችሁንና የእግዚአብሔር መንፈስ በውስጣችሁ መኖሩን ታውቁ የለምን? እንግዲህ ሰው የእግዚአብሔር ቤተ መቅደስን ቢያፈርስ እግዚአብሔር እርሱን ያፈርሰዋል። ምክንያቱም የእግዚአብሔር ቤተ መቅደስ ቅዱስ ነው። ይህም ቤተ መቅደስ እናንተ ናችሁ። አንደኛ ቆሮንቶስ ምዕራፍ 16 ቁጥር 17 ሰው የእግዚአብሔር ንብረት ስለሆነ ወደ እግዚአብሔር ይመለሳል። የእግዚአብሔር መሆኑ በጊዜ የተጀመረ ሳይሆን ከጊዜ በፊት የተጀመረና ለዘላለሙ የሚኖር ነው። ስለሆነም የባለቤትነትና የንብረትነት ጥያቄ ወይንም ጉዳይ ነው። ቁመቱም ጥልቀቱም ወርዱም ሆነ ስፋቱ ባለቤት የሆነው እግዚአብሔር ብቻ ነው ማወቅ የሚችለው። እንግዲያውስ ሰው ይህንን አውቆና አምኖ በነጻነቱ ተቀብሎ ሲኖረው ለምልአት ወይም ለቅድስና ይበቃል። ቅድስና ማለት የእግዚአብሔርን ዘላለማዊ ዕቅድ ሙሉ በሙሉ አሜን ብሎ በመቀበል በኖረው ሰው ላይ የሚፈጸም ተግባር ነው። ጾም በዚሁ ግብ ለመመራት የሚያግዝ መሳሪያ ነው እንጂ ራሱ ግብ አይደለም። ግባችን ፈጣሪያችን ብቻ ነው። ጾም መጾም ማለት ተወ መተው ማለት ነው። ምንን ብለን ስንጠይቅ ደግሞ መልሱ ወደ ፈጣሪው መራመድንና ማድረግን የሚከለክል እንቅፋት ሊሆንበት የሚችለውን ነገር፣ መንገድ፣ ሁኔታን፣ ጓደኛን ሁሉ በመተውና በመጸጸት ንስሐ እየገባም እየተለወጠ መኖር ማለት ነው። ስለዚህ ስንጾም ከሚጎዱን ነገሮች እንርቃለን። የሚጎዱን ነገሮችን ከእኛ ወዲያ እናርቃቸዋለን። የሚጠቅሙንን እናቀርባለን፣ እንጠቀምባቸዋለን። የሚጎዱንንና የማይጠቅሙንን ሁሉ ማራቅና መራቅ እንደሚያስፈልገን ሁሉ ወደ እግዚአብሔር የሚያቀርቡንን ቦታዎችን፣ ነገሮችን፣ ሁኔታዎችን፣ ሰዎችን መቅረብና መለማመድ ያስፈልጋል። ምክንያቱም ወደ እግዚአብሔር የቀረብነውን ያህል ከሚያሰናክሉን ነገሮች እንርቃለን። ሰው ወደፊት እርምጃውን ባደረገ ቁጥር ከኋላ እየራቀ ይሄዳል። ወደፊት ወዳለው ቦታም እየቀረበ ይሄዳል ማለት ነው። ራሱን ከመጥፎ ነገር ባስወገደ መጠን በበጎ ነገር ይሞላል ማለት ነው። ትክክለኛ መልካም የሆነ ብቻ ሕይወቱን ይሞላዋል። መልካም ነገር ደግሞ ፈጣሪ ብቻ ነው። ክቡራንና ክቡራት አድማጮቻችን፣ በየካቲት 12/2009 ዓ.ም አብይ ጾም በይፋ መጀመሩ ይታወቃል። ይህንን የ2009 ዓ.ም አብይ ጾምን ወቅት አስመልክተን ጾምን በተመለከተ ልዩ ልዩ አስተምሮችን በተከታታይ ወደ እናንተ በማቅረብ ላይ እንገኛለን። ቀደም ሲል ያዳመጣችሁት ከኢትዮጵያ የሲታውያን መነኩሳት ድረ ገጽ www.ethiocyst.org ላይ ያገኘነውን ጾም ጾምኩኝ ማለት ምን ማለት ነው በሚል አርዕስት በክቡር አባ ገብረ ወልድ ወርቁ የሲታውያን ማኅበር ካህን የተዘጋጀውን አስተምሮ ነበር። የዚህን አስተምሮ ክፍል ሁለት በሚቀጥለው ረቡዕ ዕለት እናቀርብላችኋለን። እንድትከታተሉን ከወዲሁ እንጋብዛለን።
እንዲህ አርገን ሥራውን ሁሉ አምነን እናምናለን።
ይትባረክ ኢየሱስ ክርስቶስ። ላውዴቱር ኢየሱስ ክርስቶስ።
ዳግም ይመጣል ብለን ነገር ግን ዳግም ይመጣል ስላልን ከጻድቃንም ከመላእክትም ቢሆን የሚያውቅ የለም የሚመጣበት ቀኑን ባላወቅ ነው ባልመረመር ነው ሰዓት ግሩም ሆኖ